Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም፣ እንደምናመሻችሁ። በምሽቱ የጋቢና ጉዞ ከዚህ ካለንበት ዩናይትድ ስቴትስ እንነሳና በኬንያ በኩል ወደ ኢትዮጵያ እናመራለን። በነገው ዕለት የምስጋና በዓል ወይም ታንክስጊቪንግ በዩናይትድ ስቴትስ በሰፊው ይከበራል። ፕሬዚዳንት ባራክ ኦባማም በዓሉን ተንተርሰው በሙያቸው በጎ ነገሮችን ላበረከቱ አሜሪካውያን የፕሬዚዳንታዊ ሜዳሊያ ሽልማት ሰጥተዋል።
Just on a personal note, part of the reason that these events are so special to me is because everybody on this stage has touched me in a very powerful personal way. What we
ፕሬዚዳንቱ እነዚህ አሜሪካውያን ለእርሳቸው በግላቸው በሰፊው ደግሞ ለአሜሪካውያን ያበረከቷቸውን አርአያነት ሲገልጹ ነው የሰማ ነው። ኢትዮጵያን ከሚመለከተው ሽልማት ብንጀምር ከተሸላሚዎቹ ቢልና መሊንዳ ጌትስ አሉበት። በተለያዩ የአፍሪካ ሀገሮች የህብረተሰብ ጤናና ምጣኔ ላይ እየሰሩ የሚገኙ አሜሪካውያን ናቸው። እነ ማይክል ጆርዳን፣ ሮበርት ዴኒሮ፣ ዳያን ሮስ እንደዚሁም ደግሞ ኤለን ዲጀነረስ አሉበት። ዝርዝሩን ይዘናል።
በቨርጂኒያ ግዛት ኢትዮጵያውያን በማህበረሰባቸው መረዳጃ ማህበር ተሰባስበው የምስጋና ቀንን አክብረዋል።
በኬንያ ደግሞ የሚኖሩ ኢትዮጵያውያን ስደተኞች ወደ ሌላ የስደተኞች መጠለያ ጣቢያ እንደሚዘዋወሩ ከኬንያ መንግስት እንደተገለጸላቸውና በአሁኑ ወቅት ኑሯቸው በእንጥልጥል ላይ እንዳለ ያስረዳሉ። ዛሬ በሞምባሳ በጠረፍ ከተማዋ የኢትዮጵያና የኬንያ መንግስት አባላት የድንበር አስተዳደር ጉባኤያቸውን አካሂደዋል። በኬንያ የኢትዮጵያ አምባሳደር ዲና ሙፍቲን አነጋግረናል።
በኢትዮጵያ ደረጃ ህገወጥ የሰዎችን ዝውውር ከምንጩ ለማድረግ በአገር ቤት የሚሰሩ ስራዎች አሉ እና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። ከዩኒቨርሲቲ የሚያገኘው ልምድ ከዕለት ተዕለት የቤት ስራ ወይም ከንባብ አሊያም ከፈተና የበለጠ መሆኑን ኬንያውያን የኮሌጅ ተማሪዎች ተናገሩ። አንድ የኬንያ የተማሪዎች አመራር ቡድን ናይሮቢ ውስጥ ባካሄደው ስብሰባ አመጽን፣ አክራሪነትና የተቀዳጁ ወንጀሎችን ጨምሮ የኮሌጅ ተማሪዎች ስለሚያጋጥሟቸው ፈተናዎች መወያየቱ ተሰምቷል። አንድ ሰው አክራሪ ለመሆን የግድ ማበድ የለበትም፣ ልክ እንደኛ ያለ ማንም ሰው አክራሪ ሊሆን ይችላል ስትል ንግግሯን የጀመረችው የኬንያ ብሔራዊ አንድነትና ህብረት አባል የሆነችው ሊንዳ ኦቼለች መማር ወይም ንጹህ መልበስ ከአክራሪነት እንደማያድንም አክላ ተናግራለች። ሊንዳ ይህንን ንግግር ያደረገችው ወደ 60 ለሚሆኑ የዩኒቨርሲቲ አመራር አባሎች ሲሆን በኬንያው ናይሮቢ ዩኒቨርሲቲ ውስጥ አክራሪነትን በተመለከተ በተሰጠ ሴሚናር መሆኑም ታውቋል። አክራሪነት በተለይ በወጣቱ ህይወት ውስጥ የሚከሰተው ከተስፋ መቁረጥ ጋር በተያያዘ እንደሆነም ሌላው ተናጋሪ አመልክቷል። ዶናልድ ትራምፕ ኒኪ ሃይሌን የተመድ አምባሳደር አድርገው ይሰይማሉ ተብሎ ይጠበቃል። የዩናይትድ ስቴትስ ተመራጭ ፕሬዚዳንት የደቡብ ካሮላይናዋን ኒኪ ሃይሌን በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር አድርገው እንደሚሰይሙ ተገልጿል። ከህንድ ስድስተኛ ቤተሰብ የተወለዱት የ44 ዓመቷን ኒኪ በአሁኑ ወቅት ሁለተኛው የገዥነት ዘመናቸው ላይ ሲሆኑ ከዚህ ቀደም ምንም አይነት የውጭ ፖሊሲ ልምድ እንደሌላቸው ታውቋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ለ21 ሰዎች ፕሬዚዳንሻል ሜዳል ኦፍ ፍሪደም ፕሬዚዳንታዊ የነጻነት ሜዳሊያ ሸለሙ። ይህ የትላንቱ ሽልማት ሚስተር ኦባማ የሀገሪቱን ከፍተኛ ለሲቪሎች የሚሰጥ ሽልማት ለመጨረሻ ጊዜ መስጠታቸው ነው። ፕሬዚዳንት ባራክ ኦባማ የነጻነት ሜዳሊያው አሜሪካ ውስጥ ማንኛውም ሰው ሀገሪቱን የተሻለች እንድትሆን ለመርዳት ይችላል የሚለውን እምነታችንን የምናከብርበት ነው ብለዋል። ከተሸላሚዎቹ መካከል በሲኒማ በሙዚቃና በኪነ ጥበብ ዓለም በስፖርት በሳይንስና የበጎ አድራጎት ስራዎች ላይ የተሰማሩ ይገኙበታል። የማይክሮሶፍት ኩባንያው መስራችና ባለቤት ቢል ጌትስና ባለቤታቸው ሚሊንዳ ጌትስ በጎ አድራጎት ድርጅታቸው የጤና ጥበቃ ለደህንነትና ለረሃብ ማስወገጃ እንቅስቃሴዎች 36 ቢሊዮን ዶላር ለግሰዋል። ስለ ማህበራዊ ፍትህ እውነቱን በመናገር ስሙ የተጠራው ታዋቂው የቅርጫት ኳስ ኮከብ ካሪም አብዱል ጀባር አንዱ ነው። ባካላዊ ባምሮአይና በመንፈሳዊ መልኩ ካሪም መሰለልሽ ነው እጅግ መሰረታዊ የሆኑ መብቶችን ብቻ ሳይሆን ታላላቅ የወደፊት ተስፋዎቻችን ላይ ብርሃን የሚፈነጥቅ አሜሪካዊ ነው ተብሎለታል። ሚስተር ኦባማ ለነ ቶም ሃንክስ፣ ሮበርት ዲ ሬኖ፣ ሮበርት ረፍትፈልድና ሲሲሊ ታይሰን ለመሳሰሉ ስመጥር ተዋናዮችም ታላቁን የነጻነት ክብር ኒሻን አበርክተዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በነገ ዕለት የምስጋና በዓል ወይም ታንክስጊቪንግ በዩናይትድ ስቴትስ ይከበራል። ፕሬዚዳንት ባራክ ኦባማም በዓሉን ተንተርሰው በሙያቸው በጎ ነገሮችን ላበረከቱ አሜሪካውያን የፕሬዝዳንታዊ ሜዳሊያ ሽልማት ሰጥተዋል።
እዚህ ይህን ሽልማት በማስመልከት የጋቢና ዲጄ ዲጄ ፋትሱ ይገኛል። እንግዲህ በሙዚቃ በኪነ ጥበብ እንደዚሁም ደግሞ በሳይንስ በጥናት በተለያዩ በስዕሎችም በሙያቸው በርካታ አራያነት የሚገባቸው ስራዎችን የሰሩ ሲቪሎችን ነው ሽልማት የሰጡት። ዲጄ ፋቱ እዚህ ይገኛል። ዲጄ እነማን ተሸለሙ? አስቀድመን ጥቂቱን ነግረናቸዋል።
አዎ እንግዲህ ከሚታወቁት መካከል እነ ቢል ጌትስ እና ሜሊንዳ ጌትስ ፋውንዴሽን ናቸው። በቀደም እንዳልከው እነሱ
ኢትዮጵያ ውስጥ አፍሪካ ውስጥ በተለይ የህጻናት የእናቶች ጤና ላይ በስፋት ይሰራሉ። እስኪ ድምጽ እንስማ።
They have transformed countless lives with their generosity and innovation. Bill and Melinda Gates continue to inspire us with their impatient optimism that together we can remake the world as it should be.
እንግዲህ ቢልና መለንዳ ጌትስ በስራቸው በቋቋሙት ድርጅታቸው የሰዎችን ህይወት ለመለወጥ ያበረከቱትን አስተዋጽኦ አስመልክቶ የተሰጠውን ማብራሪያ ነው የሰማነው።
እውነት ነው። እነሱ ተሸልመዋል። በስፖርት ደግሞ ስንመጣ እንግዲህ ሁለት በጣም የታወቁ የባስኬትቦል ተጫዋቾች ተሸልመዋል። የመጀመሪያው እንግዲህ ካሪም አብዱል ጀባር ይሰኛል። በሎስ አንጀለስ ሌከርስ ውስጥ ለአምስት ዓመታት ያህል ተጫውቶ አምስት ቻምፒዮንሺፕ ዋንጫዎችን አሸንፏል። ከዛ በፊት ደግሞ ሚልዋኪ ባክስ ጋም እንደዚሁ ያሸነፈ፣ በኮሌጅ ጊዜው ከዩሲኤልኤ ጋር ሶስት ጊዜ ያሸነፈ፣ ከዛም ውጭ ደግሞ በማህበራዊ ጉዳዮች ላይ ወጥቶ በመናገር በጣም የሚታወቅ ስፖርተኛ ነው። ከእሱ ጋር ጎን ለጎን ደግሞ እንግዲህ ዓለም ሁሉ የሚያውቀው የሚያደንቀው የቺካጎ ቡልስ ከዛም በኋላ ደግሞ የዋሽንግተን ዊዘርድ ተጫዋች ባስኬት ተጫዋች እንግዲህ በዝናው የሚታወቅ በስሙ ጫማ
ባስኬትቦል ሲባል
የሚታወቀው ማይክል ጆርዳን የተሸለመው። እንደውም ፕሬዚዳንት ኦባማ ቀልዶ ነበር ማይክል ጆርዳንን በልብስ ወይም በጫማ ብቻ አይደለም የምታውቁት እና በብዙ ነገር የሚታወቅ ሰው ነው ብለዋል። ስለ ማይክል ጆርዳን ሲና
He's more than just a logo, more than just an internet meme.
Michael Jordan has a name that's become a synonym for excellence. His wagging tongue and high-flying dunks redefined the game, making him a global superstar whose impact transcended basketball and shaped our nation's broader culture. From the courts in Wilmington...
ከማይክል ጆርዳን እንግዲህ ውጪ በጣም የኔ በጣም ከማደንቃቸውና ከማከብራቸው ሰዎች መካከል እንግዲህ የፊልም አክተሩ ሮበርት ዲኔሮ ይገኝበታል። ሮበርት ዲኔሮ እንግዲህ በአሜሪካን ሀገር የፊልም ኢንዱስትሪ ውስጥ በጣም ትልቅ ስፍራ ያለው አክተር ነው። ከነ ጋድፋዘር ፓርት ቱ ጀምሮ መጨረሻ ላይ እስከሚሰራቸውን በቅርቡ እንኳን የሰራው ኢንተርን የተባለ ወደ ካሜዲ ገብቷል። ብዙ ጊዜ ግን በማፊያ ገጸ ባህሪ የሚጫወታቸው በጣም የታወቀ ከነ አልፑቺኖ ጋር ሆኖ ከነ ዳኒ ደቤቶ ጋር በመሆን የሚታወቅ በጣም ዝነኛ የሆነ አክተር ነው ሮበርት ዲኔሮ።
For over 50 years, Robert De Niro has delivered some of screen's most memorable performances, cementing his place as one of the most gifted actors of his generation. From The Godfather Part II and The Deer Hunter to Midnight Run and Heat, his work is legendary for its range and depth.
እንግዲህ የሮበርት ዴኒሮን ስራዎች ያበረከታቸው ለአሜሪካውያን ማህበረሰብ እድገት ያበረከታቸው አስተዋጽኦ ሲገለጽ ነው የሰማነው። ዲጄ እንግዲህ ዲጄ እያለ ሙዚቀኞች ተሸላሚዎችን ሳናነሳ አናልፍም።
ሙዚቀኞች እንግዲህ ከተሸለሙት መካከል በጣም አሜሪካን ሀገር በሮክ ኤንድ ሮል ሙዚቃ ውስጥ የታወቀ ነው ዘ ቦስ ይሉታል፣ ወይም ዘ ቦስ ይሉታል፣ በጣም ይታወቃል። ብሩስ ስፕሪንግተን ተሸልሟል። ከዛ ውጭ ደግሞ ለሀምሳ ዓመታት ያህል በሙዚቃ ኢንዱስትሪ ውስጥ ያቀነቀነች የሶል ሙዚቀኛ ናት ዳያና ሮዝም አግኝታለች።
ዳያና ሮዝ እንደውም በቃ አምባ በአምባ ሆና ነበር። ብዙዎቹ ሲተናነቃቸው ነበር። ኤለን ዲጀነረስም እንደዚሁ በቴሌቪዥን የምትታወቀው የቴሌቪዥን አቅራቢ እንደዚሁ በጣም እምባቸውን ለመቆጣጠር አቅቷቸው ታይተዋል። በጣም ደስ የሚል ጊዜ ነበር።
አዎ፣ ከዚህም ውጪ እንግዲህ በጎ አድራጊዎችም ተሸልመዋል። አንድ አርቲስት ተሸልመዋል፣ ዲዛይነር ተሸልመዋል፣ የቲቪና የሬዲዮ ጋዜጠኞችም
ተሸልመዋል። አዎ፣
21 ናቸው በአጠቃላይ።
ሙዚቃ ጋብዘን እናንውጣ ታዲያ።
እንግዲህ ያዘጋጀናቸው ሙዚቃ እንግዲህ ያው ብሩስ ስፕሪንግተንን ቦርን ቱ ራን የተሰኘ ሙዚቃ አዘጋጅተናል። ቦርን ቱ ራን ብሩስ ስፕሪንግተን
ኢትዮጵያውያን ነው እንዲ ያዜማ
ያስብላል። ግን ይህን ሙዚቃ በጣም ቦርን ኢን ዩኤስ የሚባልም በጣም የሚታወቅ ሙዚቃ አለው። ይህ ቦርን ቱ ራንን ያገኘ ነው። ላይቭ ነው የምንጋብዛቸው። እንግዲህ ሲያርምጡት
ከስቴጅ
death trap, it's a suicide rap. I wanna get out while I'm still young. Those tramps like us, baby, we were born to run. Well, when they let me in, I wanna be your friend. I wanna guard your dreams and visions. Just wrap your legs around these velvet rims. Strap your hands across my engine. And together we could break this trap. We'll run till we drop and baby, we'll never go back. Walk with me out on the wire. Girl, I'm just a scared and lonely rider, and I gotta know how it feels. I wanna know if love is wild. I wanna know if love is real. Beyond the palace, Hemi power drones scream down the boulevard. A girl's comb her hair in rear view mirrors. The boys try to look so hard. The amusement park rises bold star. Kids are huddled on the beach in the mist. Well, I wanna die with you, Wendy, on the streets tonight. In an everlasting kiss. Well, the highway's jammed with broken heroes on a last chance power drive. Everybody's out on the run tonight, but there ain't no place left to hide. And together we could live with sadness. I'll love you with all the madness in my soul. Someday, baby, I don't know when we're gonna get to that place that we really wanna go, and we'll walk in the sun. Feeling tramps like us, baby, we were born to run.
አሜሪካውያን ታንክስጊቪንግ በመባል የሚታወቀውን የምስጋና ዕለት በሚያከብሩበት በያዝነው ሳምንት አንድ የአካባቢ ቡድን በጎ ፈቃደኞችና የማህበረሰቡ አባላት ተሰባስበው ከአዲስ ስደተኞች ጎረቤቶቻቸው ጋር ሆነው ልዩ የምስጋና እራት እንዲቋደሱ እያደረገ ነው። የአሜሪካ ድምጽ ሬዲዮ ዘጋቢ ኤልሳቤት ቸርኖፍ ያጠናቀረችውን ዘገባ አዳነች ፍስሐዬ ታቀርባለች።
ይህ የተለመደው አይነት የታንክስጊቪንግ ወይም የምስጋና ዕለት አከባበር አይደለም። ይሁንና በቨርጂኒያ ክፍለ ግዛት በሚገኘው አርሊንግተን አውራጃ የአሜሪካን በዓል ወዳጆችና ቤተሰቦች ከአዲስ መጥ ስደተኛ ጎረቤቶቻቸው ጋር ለእራት ተሰባስበው የአሜሪካን በዓል እያከበሩ ነው። ቅድስት ተስፋዬ ወደ ዩናይትድ ስቴትስ የመጣችው ስደተኞች ስራ፣ የትምህርት ዕድልና መኖሪያ ቤት እንዲያገኙ የሚያደርገው የኢትዮጵያ የልማት ካውንስል በኩል ነው።
ከስደተኞች ጋር መስራት በጣም ነው የሚያስደስተኝ።
ዛሬ ማታ የሚደረገው የምስጋና ቀን እራት አዲሶቹን ስደተኞች ለመቀበል ነው። አንዳንዶቹ ባለፈው ወር የገቡ ናቸው።
The aim of the program is we give them the love, we give them the American opportunity.
የዚህ የምስጋና ቀን ዝግጅት አላማ አሜሪካኖቹ እንደሚያደርጉት ተሰባስበን እራት እንበላለን። አንዳችን ለአንዳችን ፍቅር እንሰጣጣለን።
I think this is my fifth or sixth Thanksgiving.
ይመስለኝ ይህ አምስተኛና ስድስተኛ ጊዜ የተሳተፍኩበት ስነ ስርዓት ነው።
ቻንድራ የተባለችው ደግሞ ከሽሪላንካ የመጣች ስደተኛ ነች።
Very nice. And so many people I see today, the different country people I see today.
በጣም ደስ ይላል። ብዙ ሰዎችን ከተለያየ ሀገር የመጡ ዜጎችን እያየሁ ነው። የተለያየ አይነት የምግብ አይነትም እየተመለከትኩ ነው።
በእራት ግብዣው ላይ የፖለቲካ ጭቅጭቅ አይኖርም። ሰዎች ተሰባስበው የሚደሰቱበት ጊዜ ይሆናል። ሳራ ዙሎ የተባሉ የኢትዮጵያው የልማት ካውንስል ሰራተኛ ሰዎች ለምግብ ሲሰባሰቡ ከሚያለያያቸው ይልቅ የሚያቀራርባቸው እንደሚበዛ ይረዳሉ ብለዋል።
When people share food, an extraordinary thing happens. All of a sudden people find out they have more in common than their differences.
የኢትዮጵያ የልማት ካውንስል ከ30 ዓመታት በላይ እንዲዘልቅ ያደረገው ልዩነቶችን አቅፎ የመቀበሉ ጉዳይ ነው ብለዋል ዳይሬክተሩ ዶክተር ጸሐይ የተፈራ።
Our role in refugee settlement is integrating them into the community. There is no better way of introducing Thanksgiving.
የኛ ጥረት በስደት ህይወት ላይ ከጎናቸው ሰው መኖሩንና ስደተኞቹ ከአዲሱ ህብረተሰብ ጋር የመተዋወቂያ መንገድ እንዲሆንላቸው ነው። ይህ የአሜሪካኖቹ የምስጋና ቀን ደግሞ አንዱ የማቀራረቢያ መንገድ ነው።
እነዚህ ቤተሰቦች አንድ ላይ ሆነው በአሜሪካው ባህል ምግብ ይቋደሳሉ።
ተከታዩ ዘገባችን ደግሞ ያው ስደተኞችን ይመለከታል፣ ግን በከፋ ሁኔታ ላይ ያሉ ናቸው። በዓለም ትልቁ የሆነው የዳዳቤ ስደተኞች መጠለያ ጣቢያ የሚኖሩ ኢትዮጵያውያን ወደ ሌላ የስደተኞች ጣቢያ እንደሚዘዋወሩ ከኬንያ መንግስት እንደተገለጸላቸው ይታወሳል። በአሁኑ ወቅት ኑሯቸው በንጥልጥል ላይ መቆየቱን በዚህ ሳምንት ለአሜሪካ ድምጽ ሬዲዮ ሲያስረዱ ነው የቆዩት። በዳዳብ ከሚኖሩ ወደ 300 ሺህ ስደተኞች ወደ 12 ሺህ የሚቆጠሩ ኢትዮጵያውያንም ይገኛሉ። በተለይ ሶማሊያውያን ስደተኞች ወደ የሀገራቸው እንዲመለሱ የኬንያ መንግስት ውሳኔ ያሳለፈ ቢሆንም ተፈጻሚነቱ ለስድስት ወራት መራዘሙም ተዘግቧል። በተከታዩ ዘገባችን እንግዲህ የሁለቱን ሀገሮች ድንበር ግንኙነት እንገመግማለን። ዛሬ በሞምባሳ ኢትዮጵያና ኬንያ የድንበር አስተዳደር ጉባኤያቸውን አካሂደዋል። በኬንያ የኢትዮጵያ አምባሳደር ዲና ሙፍቲን አነጋግረናል።
ዳዳቤ ስደተኞች መጠለያ ጣቢያ በአሁኑ ወቅት ወደ 300 ሺህ የሚጠጉ ስደተኞችን ሲያስጠልል ከነዚህ መካከል 12 ሺህ የሚሆኑት ኢትዮጵያውያን መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን UNHCR መዝግቧል። በዳዳብ በሚገኙ
የአምባሳደር ዲና ሙፍቲ ድምጽ እንደደረሰን የምናመጣው ይሆናል። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የዳዳብ የስደተኞች መጠለያ ጣቢያ አስቀድመን ስንገልጽላችሁ እንደነበረው በርካታ ኢትዮጵያውያን የሚኖሩበት ነው። ሶማሊያውያንም ይኖራሉ። ከሌሎች አፍሪካ ሀገሮችም የመጡ ሰዎች ያሉበት ነው። የኢትዮጵያና የኬንያ መንግስታት በዛሬው ዕለት በሞምባሳ ጉባኤ አካሂደዋል፣ የድንበር ጉባኤያቸውን። ይህንን አስመልክቶ ሁለቱ ሀገሮች የተወያዩበትን ጉዳይ አምባሳደር ዲና ሙፍቲን ጠይቀናል።
ይሄኛው ስብሰባ 31ኛው የኢትዮጵያና የኬንያ የጠረፍ አስተዳዳሪዎችና ኮሚሽነሮች ስብሰባ ነው። በሁለቱ ሀገሮች ረዥም ግንኙነት ውስጥ አሁን 31ኛው ይሄ ነው ማለት ነው። በዚህ ስብሰባ ላይ ንግግር የሚደረግባቸው ጉዳዮች በርካታ ናቸው። ሲጀመር የስብሰባ ተሳታፊዎች ከተለያዩ መስሪያ ቤቶች የሚመጡ ናቸው። ከውጭ ጉዳይ፣ ከሀገር አስተዳደር፣ ከግብርና፣ ከጠረፍ አስተዳዳሪዎች እና ከመሳሰሉት በርካታ ሀገር አቀፍና ክልላዊ ተቋሞች የሚመጡ ናቸው። የሚነሱ አጀንዳዎች በርካታዎች ናቸው። የስብሰባ ተሳታፊዎች በርካታዎች ናቸው። በሁለት ቡድን ተከፍሎ ነው ውይይት የሚያደርጉት። በድንበር ክልላ ላይ ውይይት ይደረጋል። በኢሚግሬሽንና በሁመን ትራፊኪንግ የምንለው የሰው ህገወጥ ዝውውር ላይ ውይይት ይካሄዳል። በጠረፍ ደህንነት ላይ፣ ሌሎችም ለምሳሌ የጠረፍ ንግድ፣ የቀረጥ ጉዳይ፣ የጤና ጉዳይ፣ የግብርና ጉዳይ፣ የትምህርትና የመሳሰሉት ነገሮች ላይ ስብሰባ ውይይት ይካሄዳል እና የሚተላለፉ ውሳኔዎች ደግሞ በሁለቱም ወገኖች ተግባራዊ ይደረጋሉ። ሲጠቃለል ለሁለቱ ሀገሮች ግንኙነት ይሄ ከፍተኛ አስተዋጽኦ ያደርጋል ማለት ነው።
በጉባኤው የኬንያ መንግስት የካቢኔ ጸሐፊ በፍጥነት ስምምነቶችን በተለይ የድንበር ስምምነቶችን ተፈጻሚ ለማድረግ ሁለቱ ሀገሮች እንዲሰሩ ማሳሰባቸውም ተዘግቧል። ሁለቱ ሀገሮች ያፈጻጸም ችግር አለባቸው ወይ በሚል አምባሳደር ዲና ሙፍቲን ጠይቀናል።
በሁለቱ ሀገሮች መካከል በእስካሁኑ ረዥም ግንኙነት ውስጥ ከ60 በላይ የተለያዩት ትብብር ስምምነቶች ተፈራርመናል። እነዚህ ትብብር ስምምነቶች በኢኮኖሚ፣ በጸጥታ፣ በፖለቲካ፣ በማህበራዊ ዘርፍ ወዘተ የተካሄዱ ስምምነቶች ናቸው። በእነዚህ ስምምነቶችን ተግባራዊ ለማድረግ በተለያዩ ደረጃዎች እንቅስቃሴዎች ተደርጓል። የተወሰኑቱ ተግባራዊ ሆኗል። ያልተተገበሩና በሂደት ላይ ያሉም አሉ እና ይህንን ለማስገንዘብ ነው የሚኒስትሩ የተፈራረምናቸውን ነገሮች ተግባራዊ ማድረጉ ላይ ጠንክረን እንስራ፣ በዚህ ላይ እንዴት እንደምንሄድበት እኒህ የሚል ነገር ያቀረቡት
በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ ናቸው። ኢትዮጵያና ኬንያ በርካታ ስደተኞች የሚመነጩባቸው በተለይ ኢትዮጵያ የሚሰደዱባቸውና የሚተላለፉባቸው ሀገሮች ናቸው። ሕገ ወጥ የሰዎች ዝውውርን አስመልክቶ በጉባኤው ስለተወያዩት አስረድተዋል።
ህገወጥ የሰዎች ዝውውር የሪጂኑ በአጠቃላይ የአፍሪካ ሀገር ችግር ነው። ብዙዎቹ የአፍሪካ ሀገሮች የዚህ የዝውውሩ መነሻ ናቸው። አንዳንዶቹ ደግሞ መዳረሻ ናቸው። አንዳንዶቹ ደግሞ መተላለፊያ ናቸው። በዚህ መሰረት ኬንያ የዚህ ህገወጥ የሰዎች ዝውውር መነሻም መተላለፊያም አንዳንድ የመዳረሻም ሆና ትሰራለች። በዋናነት ግን መተላለፊያ ናት። ስለዚህ በዚህም ረገድ ከኬንያ የተለያዩ አካላት ጋር በተለይ ጉዳዩ ከሚመለከታቸው ወገኖች ጋር በትብብር እየሰራንን ህገወጥ የሰዎች ዝውውር ለመግታት በህጋዊና በጸጥታ ረገድ የሚደረጉ እንቅስቃሴዎች አሉ። ይህ እንደተጠበቀ ሆኖ በኢትዮጵያ ደረጃ ህገወጥ የሰዎችን ዝውውር ከምንጩ ለማድረግ በአገር ቤት የሚሰሩ ስራዎች አሉ እና እነዚህ ስራዎች ናቸው እየተካሄዱ ያሉት።
እናመሰግናለን አምባሳደር ዲና። በኬንያ የሚኖሩ ኢትዮጵያውያንን ሁኔታ ደግሞ ሄኖክ በዚህ ዘገባ ይዳስሰዋል።
ዳዳቤ ስደተኞች መጠለያ ጣቢያ በአሁኑ ወቅት ወደ 300 ሺህ የሚጠጉ ስደተኞችን ሲያስጠልል ከእነዚህ መካከል 12 ሺህ የሚሆኑት ኢትዮጵያውያን መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን UNHCR መዝግቧል። በዳዳብ በሚገኙ በርካታ ጣቢያዎች ስደተኞች በሸራና በፕላስቲክ ድንኳኖች ከመኖር አንስቶ የንግድ ተቋማትን መስርተው የሚኖሩ በርካታዎችም ያሉበት ነው። በደጋሃሌ የስደተኞች ጣቢያ የኢትዮጵያ ምግብ ቤትም አለ። በ1990ዎቹ በተለይ ወደ ዳዳብ ከሶማሊያ የተሰደዱ በርካታዎች ዛሬ የአውቶቡሶች ሱቆችና ሆቴሎች ባለቤት ለመሆንም በቅተዋል። በዚህ ጣቢያ ከሚኖሩት ኢትዮጵያውያን መካከል ለአሜሪካ ድምፅ የሶማለኛ ዝግጅት ክፍል ሲናገሩ ወደ ካኩማ የስደተኞች ጣቢያ እንደሚዛወሩ ቢነገራቸውም ኑሯቸውን ተረጋግተው ለመምራት የሚያስችል ሁኔታ እንዳልተፈጠረላቸው ገልጸዋል።
በመጀመሪያ ሁላችሁንም ሰላም ላችኋለሁ። እኔ የመጣሁት ከኦሮሚያ ክልል ከኢትዮጵያ ነው። አለማየሁ ባላለሁ። እዚህ ሪፊውጂ ከ2006 ጀምሮ እዚህ ነው ያለሁት። የኬንያ መንግስት በአሁን ሰዓት የደደበን ሪፊውጂ ካምፕ ለመዝጋት እቅድ እያዘጋጀ ስለሆነ ብዙ ስደተኞች ግራ ተጋብተን ያለ ነው። ምክንያቱም አንዴት ሄዳላችሁ አንዴት ትቀመጣላችሁ ይለናል። ለመቀመጥም ሴት እንደሆነን መቀመጥ አልቻልንም። ለመሄድም ተዘጋጅተን ለመሄድ አልቻልንም። እና በጣም በችግር ላይ ነው ያለን በአሁን ሰዓት። ምክንያቱም አንድ ውሳኔ አላገኘንም። አሁን የኬንያ መንግስት እስከ 6 ወር ጊዜ ሰጥቷል። ከ6 ወር በፊት ማይኖሪቲን ወደ ካኩማ አነሳለሁ ይላል። ያም የእኛ ፍላጎት አይደለም። እኛ የመጣ ነው እዛ እርሻ ለማረስ ወይም ደግሞ ኬንያ አገር ውስጥ ለመቀመጥ አይደለም የመጣ ነው። የመጣ ነው ራሳችንን ለማዳን የፖለቲካ ስደተኞች ስለሆን ለፖለቲካ ስደተኞች ለዓለም ኮሚኒቲ የምንናገረው በደደብ ሪፊውጅ ካምፕ ያለንን ስደተኞች ችግራችንን ተመልክታችሁ የኦሮሞን ህዝብ በአገሪቱ ውስጥ ወያኔ መንግስት በእኛ ላይ በሚያደርሰው ጭቆና ወገኖቻችን በአሁን ሰዓት በማለቅ ላይ፣ ሽማግሌዎቻችን በመገደል ላይ፣ ሌሎች በእስር ቤት በመጋዝ ላይ ናቸው ያሉ። ይሄ ሁሉ ችግር በኢትዮጵያ መንግስት የሚደርስብን ችግር፣ በኦሮሞ ህዝብና በአማራ ህዝብ ላይ የሚደርሰው ችግር ታይቶ የዓለም ኮሚኒቲ ማለት የዓለም ህብረተሰብ ለእኛ መጮህ አለበት። እኛ ከዚህ ችግር ማውጣት አለበት። ስንት ቤተሰቦቻችን እየሞቱ ናቸው በአሁን ሰዓት። ስንቱ እየታሰሩ ናቸው። እና በጣም ችግር ላይ ነው ያለው የኦሮሞ ህዝብ በአሁን ሰዓት በኢትዮጵያ። እና የምለው በአሁን ሰዓት የኬንያ መንግስት እስካሁን ድረስ ስላስቀመጠን ለኬንያ መንግስት እናመሰግናለን። ለወደፊቱም የረጅም ጊዜ እቅድ የኬንያ መንግስት እንዲፈቅድና በዚህ በካምፕ ውስጥ ሴት እንደሆነ የመጨረሻው ውሳኔ እስከምናገኝ ድረስ እዚህ እንዲፈቅድልን እንጠይቃለን። አመሰግናለን።
በኢፎ የስደተኞች መጠለያ ጣቢያ ኦሮሞ ጎዳና የሚባል በስደተኞቹ በራሳቸው ስም የወጣለት የፕላስቲክ ድንኳኖች በዳልቻ አሸዋማ አፈር ላይ የተተከሉበት መደዳ ሰፈር አለ። ከኦሮሚያ ክልል የተሰደዱ በርካታዎች በዚህ አካባቢ በህብረት ይኖራሉ። በዳዳብ የኦሮሞ ማህበረሰብ ወኪል ነኝ ያሉ ለአሜሪካ ድምፅ ስለ ሁኔታቸው እንዲህ ብለዋል።
ኦሮሞ ኮሚኒቲ ቼርማን ዳዳብ ረቲ ሀሊ ዳዳብ ኬሰ ጅሩ አማ
አሁን በዳዳብ ውስጥ ያለው ችግር የሶማሌ ስደተኞችን ወደ አገራችሁ ተመለሱ እያሏቸው ነው። የሌሎች ዜጎችን እንደ ኢትዮጵያ፣ እንደ ሱዳን፣ ብሩንዲ፣ ኮንጎ እና ሌሎችን ደግሞ ወደ ካኩማ ካምፕ እናዛውራችኋለን እያሉን ነው። ይሄ ካምፕ ከተመሰረተ 25 ዓመታት አልፎታል። ከ3000 ስደተኞች በላይ ናቸው የሚኖሩበት። ብዙ ሰዎች ለብዙ ዓመታት ስለኖሩበት እንደ መኖሪያ ቤታቸው ነው የሚቆጥሩት። ልጆች እየተማሩበት ነው። የተለያዩ ህዝቦች በተለይ ከኢትዮጵያ የመጡት ሰዎች የተለያዩ ችግሮች እየገጠሟቸው ነበር።
ባሳለፍነው ሳምንት የኬንያ መንግስት ግዙፉን የዳዳብ ስደተኞች ካምፕ ለመዝጋት ያደረገውን ውሳኔ በይደር እንደያዘው ማስታወቁ ይታወሳል። በካምፑ ከሚበዙት ሶማሊያውያን መካከል የኬንያ የአገር አስተዳደር ሚኒስትር ፈቃደኛ የሆኑትን የመመለሱ ሂደት ግን እንደሚቀጥል ጨምሮ አስታውቋል።
የዛሬው የጋቢና ጉዟችን በዚሁ ሊጠናቀቅ ነው። ግን ነገ
የምስጋና በዓልን አብረናችሁ እናከብራለን። እኔን እንኳ ወደ ጎን
ተርኪ ሊበላ ተርኪ ሊበላ
እናንተ ትነግሯቸዋላችሁ። ለማንኛውም አስተያየቶቻችሁን በዓል ላይ ደግሞ የምትነሷቸው ፎቶዎች ካሉ በዚህ በሰሜን አሜሪካ የምትኖሩ አድማጮቻችን በፌስቡክ አት ቪኦኤ አማሪክ ላይ ፎቶዎቻችሁን፣ አስተያየቶቻችሁን ላኩ።
ስናስተናግዳችሁ ያመሸነው እኔ መስታወት አድራገውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።